ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ጥቅምት 27 2023 ዓ.ም ዝግጅታችን ጀመረ። ለአማራ ክልል ሰሜን ሸዋ ዞን ለአማራ ክልል ሰሜን ሸዋ እና የኦሮሞ ብሔረሰቦች ዞን አጎራባሽ ቀበሌዎች ግጭት ዘላቂ መፍትሄ እንዲፈለግ ተጠየቀ።
መስኖ ከሚባለው ወደ 14 ምናምን አካባቢ ሰዎች ሞተዋል። እዛ ሲኛዋ ደግሞ ጫንጮ ምስረታ ከምትባለው እንደዚሁ የቀሩት ከዛ አካባቢ ምን የሞት አዝመራ ሙሉ በሙሉ ተቃጥሏል።
ይህ ችግር አርጡማ የተጀመረው አርጡማ ፋርሲ ጨቆርሶ ቀበሌ ነው። በዚህም ብዙ አርሶ አደሮች ተገለዋል። 20 ሰዎች ሞተዋል።
በአጎራባሾቹ ወረዳዎች ከሚኖሩ አርሶ አደሮች መካከል የተወሰኑትን ሀሳብ ነው ቀንጭበን ያስደመጥናችሁ። ሙሉ ጉዳዩ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምን አምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይ ይሁን። አስቀድመን የሰዓቱን ዋና ዋና ዜናዎች እናስደምጣችኋለን። አሉላ ከበደ ይጠብቃችኋል።
ሰላም ጤና ስጥልኝ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በጃፓን እየተካሄደ ያለው የጂ 7 ሀገሮች ጉባኤ የጋዛው ግጭት አብይ ትኩረት መሆኑ ተገለጠ። በያዝነው ሳምንት በመካሄድ ላይ ያለው የቡድን 7 የውጭ ጉዳይ ሚኒስትሮች ጉባኤ የቡድኑ አባል አገራት በእስራኤል ሐማሱ ጦርነትና በጋዛው ሰብአዊ ቀውስ ምላሽ ዙሪያ በግልጽ እንዲናገሩ ወሳኙ ጊዜ ነው ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገለጡ። በሊቀመንበሯ ጃፓን አስተናጋጅነት ዛሬ ማክሰኞና ነገ ረቡዕ ቶኪዮ ላይ የሚቀጥለው የዘንድሮ የጂ 7 ሀገሮች ጉባኤ ትኩረት ዜናው የተሰማው ለጋዛው ጦርነት የሰብአዊ ተኩስ አቁም ጥሪው እየጨመረ በመጣበት ወቅት ጋር ተገጣጥመዋል። የጃፓኑ የውጭ ጉዳይ ሚኒስትር ካሚካዋ በጉባኤው መክፈቻ ላይ በሰጡት አስተያየት ባለፈው መስከረም 26 በሐማስና በሌሎች የፍልስጤም ታጣቂዎች የተፈጸሙትን የሽብር ጥቃቶች ጃፓን ያለማወላወል ታወግዛለች ብለዋል። የዩናይትድ ስቴትስ ዜጎችን ጨምሮ በሐማስ ተይዘው የሚገኙ ታጋቾች ፈጥነው ይለቀቃሉ የሚል ተስፋ እንዳላቸውም አክለው አመልክተዋል። በተያያዘ ዜና ብሊንከን በዛሬው ዕለት ከጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳና ከውጭ ጉዳይ ሚኒስትሩ ዮኮ ካሚካዋ ጋር የሁለትዮሽ ግንኙነታቸውን በሚመለከቱ ጉዳዮች ላይ ተወያይተዋል። በኬንያና ሶማሊያ ከባድ ዝናብና ጎርፍ አደጋ ደረሰ። በኬንያና ሶማሊያ ከባድ ዝናብና የጎርፍ አደጋ በትንሹ የ40 ሰዎች ሕይወት ሲያልፍ በ10 ሺዎች የሚቆጠሩ መፈናቀላቸውን የእርዳታ ድርጅቶች ትናንት በሰጡት መግለጫ አመለከቱ። ደረጀ ደስታ የመገናኛ ብዙሃን ያጠናቀሯቸውን ዘገባዎች ጨምቆ እንደሚከተለው ያቀርበዋል።
በኬንያና ሶማሊያ በደረሰው ከባድ ዝናብና የጎርፍ አደጋ በትንሹ የ40 ሰዎች ሕይወት ሲያልፍ ከ113,000 በላይ ሰዎች ተፈናቅለዋል። በመቶ ሺዎች የሚቆጠሩት ደግሞ ጊዜያዊ ጉዳት ደርሶባቸዋል ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ማስተባበሪያ ጽህፈት ቤት ኦቻ ትናንት ሰኞ በሰጠው መግለጫ አስታውቋል። አደጋው አሳሳቢ በመሆኑ በሁለቱም አገራት የሚገኙ የረድኤት ድርጅቶች እርዳታ ለመስጠት እየተጣደፉ መሆኑ ተዘግቧል። በሶማሊያ አስከፊው የአየር ሁኔታ 25 ሰዎችን ሲገድል ቤቶችን፣ መንገዶችንና ድልድዮችን ጨምሮ ከፍተኛ ውድመት አድርሷል። ይህን ተከትሎ የሶማሊያ መንግስት የአስቸኳይ ጊዜ አዋጅ አውጇል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በጁባና ሸበሌ ወንዞች ላይ ከፍተኛ የጎርፍ አደጋ መኖሩን በመግለጽ በመላው ጁባ አካባቢ ያሉ ሰዎች እንዲለቁ አሳስቧል። በጁባላንድ ግዛት ልዑክ ወረዳ በጎርፍ የተጠቁ 2400 የሚጠጉ ነዋሪዎችን የማዳን ስራ እየተሰራ ነው ተብሏል። ኬንያም እንዲሁ ከፍተኛ ጉዳት ደርሶባታል። በጣለው ከባድ ዝናብ በተነሳ ጎርፍ 15 ሰዎች መሞታቸውን የኬንያ ቀይ መስቀል አስታውቋል። የጎርፍ አደጋው ከ1000 በላይ የቤት እንስሳትን ሲገድል 241 ሄክታር የእርሻ መሬት አውድሟል። የሞምባሳ የወደብ ከተማና የሰሜን ምስራቅ አውራጃዎች እንደ ማንዴራና ዋጅር የመሳሰሉ አካባቢዎች እጅግ በጣም መጎዳታቸው ተዘግቧል። የአየር ትንበያ ባለሙያዎች በጥቅምትና ታህሳስ መካከል በአካባቢው ከወትሮው የጠነከረ ከባድ ዝናብ ሊኖር እንደሚችል ቢያስጠነቅቁም የኬንያው ፕሬዝደንት ሩቶ ትንበያውን ያልተቀበሉት መሆኑ ተመልክቷል። ይህ በእንዲህ እንዳለም በኢትዮጵያው የሶማሌ ክልል በጣለው ከባድ ዝናብና የጎርፍ አደጋ በሺዎች የሚቆጠሩ ከቀያቸው መፈናቀላቸው ተዘግቧል። የጎርፉ አደጋ በመኖሪያ ቤቶችና በእርሻ ቦታዎች ላይም ጉዳት ማድረሱ ተዘግቧል።
ድርጅን ለዘገባው አመሰግናለሁ። ወደ መካከለኛው ምስራቅ ዜና ስንመለስ የእስራኤልና ሂዝቦላ ግጭት እየተባባሰ ባለበት የዩናይት ስቴትስ ከፍተኛ ልዑክ ወደ ቤሩት አቅንተዋል። የዩናይት ስቴትሱ ከፍተኛ ልዑክ አሞስ ሃክስቲን በደቡባዊ ድንበሯ በእስራኤልና በሂዝቦላ መካከል ውጊያ እየተባባሰ በመጣባት ሊባኖስ በጊዜያዊ ጠቅላይ ሚኒስትሯና በፓርላማዋ አፈ ጉባኤ መካከል የተፈጠረውን ውጥረት ለማርገብ በታለመ ነገር ግን ቀደም ብሎ ይፋ ያልተደረገ ጉዞ ዛሬ ወደ ቤሩት አቅንተዋል። የዩናይት ስቴትስ የጋዛው ግጭት ተባብሶ ወደ ሊባኖስ ሲስፋፋ ማየት አትሻም ያሉት አክስቲን ከጋዜጠኞች የሚቀርቡ ጥያቄዎችን ግን አላስተናገዱም። ከቀናት በፊት አንዲት ሊባኖሳዊትና ሶስት ሴቶች የልጅ ልጆቿ በእስራኤል ሰው አልባ አውሮፕላን በተፈጸመ ጥቃት የመገደላቸው ዜና መሰማቱን ተከትሎ ብርቱ ቁጣ መቀስቀሱም ይታወሳል። የሐማስ አጋር የሆነው ሂዝቦላ በአጻፋው በሰሜን እስራኤል ኬሪያት ሽሞና መንደር ላይ ባነጣጠራቸው ሚሳዮች አንድ ሰው መገደሉ ተዘግቧል። በሂዝቦላና በእስራኤል መከላከያ ኃይል መካከል እየተካሄደ ያለው ደም አፋሳሽ የተኩስ ልውውጥ የእስራኤልና የሐማስ ጦርነት ተስፋፍቶ አዲስ የጦር ግንባር ሊፈጥር ይችል ይሆን በሚለው ዙሪያም ተንታኞች አጥብቀው እየተከራከሩ ነው። ይህ በእንዲህ እንዳለ ሃክስቲን በዛሬው ዕለት በሰጡት አስተያየት በእስራኤልና ሊባኖስ ድንበር ላይ የተፈጠረውን አለመረጋጋት ማስቆም በእጅጉ አስፈላጊ ነው ብለዋል። በምርጫ ዘገባ ወቅት ለጋዜጠኞች ደህንነት ጥበቃ እንዲደረግ ተመድ አስጠነቀቀ። አንድ የተባበሩት መንግስታት የትምህርትና የሳይንስ እንዲሁም የባህል ድርጅት ዩኔስኮ ከፍተኛ ባለስልጣን ናቸው። በምርጫ ወቅት በጋዜጠኞች ላይ የሚደርሱትን እነኚህን ጥቃቶች አስመልክቶ ድርጅታቸው ያወጣውን ማስጠንቀቂያ ያሰሙት በዩኔስኮ የንግግር ነጻነትና የጋዜጠኞች ደህንነት ጉዳዮች ኃላፊ ግለርሜ ኬኔላ ደሱዛ ጎይዶ በትላንትናው ዕለት በኒውዮርክ ባቀረቡት አጭር ጋዜጣዊ መግለጫ በዓለም አቀፍ የሰብአዊ ሕጎችም ሆነ የጸጥታው ምክር ቤት ከጉዳዩ ጋር አያይዞ ባሳለፋቸው ድንጋጌዎች በተመለከተው መሰረት ጋዜጠኞች በእነኚህ ሁኔታዎች ውስጥ ስራቸውን መስራት በሚያስችል መልኩ ጥበቃ ሊደረግላቸው ይገባል ብለዋል። የጸጥታው ምክር ቤት ድንጋጌ ቁጥር 2222ን በተለይ የጠቀሱት የመንግስታቱ ድርጅት ባለስልጣን የድርጅቱ ዋና ጸሐፊ በመክፈቻ ንግግራቸው እንደጠቆሙት በተለያዩ አካባቢዎች በመካሄድ ላይ ያሉ ግጭቶች ከአሁን ቀደም ታይቶ በማያውቅ ደረጃ የበርካታ ጋዜጠኞችን ሕይወት እየቀጠፉ መሆናቸውን አስታውሰዋል። ጎይዶ በትላንቱ የቪዲዮ መልእክታቸው አያይዘውም እንደ አውሮፓውያን የዘመን አቆጣጠር ከ2019 ዓ.ም እስከ 2022 ባለው ጊዜ ውስጥ በሰባ ሀገራት በተካሄዱ ምርጫዎች ወቅት በጋዜጠኞች ላይ የተፈጸሙ ጥቃቶችን የሚያሳይ ልዩ ጥናት አድርገናልን ብለዋል። በጥናቱ መሰረት በዝርዝር የተዘገቡትን ጨምሮ የ759 የመብት ጥሰቶችን በጋዜጠኞች ላይ መቃጣታቸውን አመልክተዋል። በመሆኑም ብዙዎቻችሁ እንደምታውቁት ቢያንስ በ81 አገሮች ውስጥ ምርጫ በሚካሄድበት 2024 የአሳሳቢነቱን ደረጃ ከፍ ማለት በመረዳት ጋዜጠኞች የምርጫ ዘገባዎችን በሚያቀርቡበት ወቅት ደህንነታቸው መጠበቁን የሚያረጋግጡ እርምጃዎች የማዘጋጀትን አስፈላጊነት አጽንኦት ሰጥተን ማስረዳት እንሻለን ሲሉ አመልክተዋል። በመካከለኛው ምስራቅ የሚካሄደው ግጭት በዚያ ለሚገኙ ጋዜጠኞች ደህንነት ያለውን ሁኔታ አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱም ከአጋሮቻችን ጋር በመሆን ክትትላችንን እንቀጥላለን ብለዋል። አክለውም በዲጂታል መረጃው ዓለም የሚታዩትን ትንኮሳዎች፣ የደህንነት ጥያቄዎች፣ የተሳሳቱ መረጃዎችና የጥላቻ ንግግሮችን በተመለከተም አዲስ የአፈጻጸም መመሪያ ይፋ መደረጉን ገልጠዋል። ቻይና ባለፉት 20 ዓመታት ከ1 ትሪሊዮን ዶላር በላይ ለታዳጊ ሀገሮች ማበደሯን አንድ ጥናት አመለከተ። የቻይና የገንዘብ ተቋማት እንደ አውሮፓውያን የዘመን አቆጣጠር ከ2000 እስከ 2021 ባለው ጊዜ ውስጥ 1.34 ትሪሊዮን ዶላር ለታዳጊ ሀገሮች ማበደራቸውን ኤድ ዳታ የተባለው የዩናይትድ ስቴትስ ውስጥ የሚገኝ የጥናት ተቋም ተመራማሪዎች አስታወቁ። የጥናቱ ባለቤቶች አክለውም በዓለም ትልቋ የሁለትዮሽ አበዳሪ አገር ለመሠረተ ልማት ከሚውሉ ብድሮች ወደ ሌሎች የብድር አይነቶች መሸጋገሯንም አመላክተዋል። እንደ አውሮፓውያን የዘመን አቆጣጠር በ2016 አጠቃላይ መጠኑ 136 ቢሊዮን ዶላር የሚጠጋ ገንዘብ ያበደረችው ቻይና በ2021 ወጪ ያደረገችው የ80 ቢሊዮን ዶላር ብድርና እርዳታ በ165 ዝቅተኛና መካከለኛ ገቢ ባላቸው ሀገሮች ውስጥ እየተከናወኑ የነበሩ ቁጥራቸው 21,000 የሚደርሱ ፕሮጀክቶችን ወጪ መሸፈኑንም ጥናቱ አክሎ አመልክቷል። ቻይና ለውጭ ሀገራት የምትሰጠው ብድር ቤጂንግ በማደግ ላይ ባሉ ሀገሮች አጋሮችን ሲያፈራላት ከምዕራቡ ዓለምና እንዲሁም ለመሠረተ ልማት ፕሮጀክቶች የዋለ ነገር ግን መክፈል ያልቻሉት ከፍተኛ ብድር ባለዕዳ ለመሆን የተዳረጉ እንደ ሽሪላንካና ዛምቢያ ያሉ አገሮችን ጨምሮ ከአንዳንድ ተበዳሪ አገሮችም ዘንድ ብርቱ ትችት አስከትሎባታል። ቻይና ለውጭ አገር ተበዳሪዎች የምትሰጣቸው ብድሮች ምንጭም ሆነ የብድር ትኩረቷ መቀየሩንም የጥናቱ መረጃ ጠቅሟል። ክቡራትና ክቡራን ተመልካች አድማጮቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት በእኔ በኩል።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ32 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችን ከመደበኞቹ የራዲዮ በቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ነው። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ እንሻገር። በአማራ ክልል ሰሜን ሸዋ ዞን አንጾኪያ ገምዛና በኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፋርሲ አጎራባሽ ቀበሌዎች ባለፈው ሳምንት እሁድ በተቀሰቀሰ ግጭት የሰዎች ሕይወት እንዳለፈ፣ የአካል ጉዳት እንደደረሰና የደረሰ ሰብልም እንደወደመ ተገልጿል። በግጭቱ መነሳት ከሁለቱም አካባቢዎች የተለያዩ ምክንያቶች ሲሰጡ ከአንጾኪያ ገምዛ በኩል የደረሰ ሰብላችንን እንዳንሰበስብ ከአርጡማ ፋርሲ በኩል ጫናና ጥቃት በመሰንዘሩ እንደሆነ አስተያየታቸውን ለአሜሪካ ድምፅ የሰጡ የወረዳው ነዋሪዎች ይናገራሉ። በአንጻሩ አንድ የአርጡማ ፋርሲ ነዋሪ የነበሩ የዕድሜ ባለጸጋ በአንጾኪያ ገምዛ ወረዳ ውስጥ በመገደላቸው ግጭቱ እንደተቀሰቀሰ አስተያየታቸውን የሰጡ የአርጡማ ፋርሲ ነዋሪ ይገልጻሉ። ከእርሻ መሬት ከውሃና ከግጦሽ ስፍራ ጋር በተያያዘ በሁለቱ ህዝቦች መካከል በተለያዩ ጊዜያት ግጭቶች ይቀሰቀሱ እንደነበረ የተናገሩ አንድ አስተያየት ሰጪ ደግሞ ለግጭቶቹ የብሔር ገጽታ በማላበስ ችግሩ እንዲባባሱ የሚሰሩ አሉ ሲሉም ትችት ያሰማሉ። መንግስትም ከስብሰባ ባሻገር ዘላቂ መፍትሄ እንዲፈልግ ጠይቀዋል። መስፍን አራጌ ያጠናቀረውን ዘገባ እንግድ ወልድ ያሰማናል።
በአማራ ክልል ሰሜን ሸዋንና የኦሮሞ ብሔረሰብ ዞኖችን በሚያጎራብቱት የአንጾኪያ ገምዛና የአርጡማ ፉርሲ ወረዳዎች ውስጥ ባሉ ቀበሌዎች ደረሰ የተባለው ግጭት የተቀሰቀሰው ባለፈው ሳምንት እሁድ ጥቅምት 25 ቀን 2016 ዓ.ም ነው። በኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፉርሲ ወረዳ ድምቱ ጨቆርሲ እና በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ ሀገረ ማርያም ዋጀራ እና ጨቅጨቅ በተባሉ ቀበሌዎች የተቀሰቀሰው ግጭት ለሰዎች ሞትና ለደረሰ ሰብል መውደም ምክንያት እንደሆነ ስማቸውን መግለጽ ያልፈለጉ የአንጾኪያ ገምዛ ወረዳ የጨቅጨቅ ቀበሌ ነዋሪ ያስረዳሉ።
ከሶስት ከምናምን በፊት አርሶ አደሮች እዛ አዝመራ ምናምን አሁን እየሰበሰቡ ነበረ። አዝመራ ላሰበስባሏቸው ወደ 400 ምናምን መርትባቸው
ትናንትና ለበጧት ጀምሮ የተኩስ ድምፅ ይሰማ ነበረ። ሰውም ከሀያ በላይ ሞቷል። መስኖ ከሚባለው ወደ 14 ምናምን አካባቢ ሰዎች ሞተዋል። እዛ ደግሞ ጫንጮ ምስረታ ከምትባለው እንደዚሁ የቀሩት ከዛ አካባቢ ነው የሞቱት። አዝመራ ሙሉ በሙሉ ተቃጥሏል። በቃ ጤፍ ነው ማሽላው የተወሰነ እንትን ብሏል። ሙዝ ምናምን ይሄ ሌላ አትክልቱን በገጀራ ምናምን ቆራርጠውታል። ጤፍ ሙሉ በሙሉ ጠፍቷል። መከላከያም ገብቶ ወደ አካባቢው ለማረጋጋት ሞክሮ ነበረ። ካለቀ በኋላ ነው የደረሰው። ጉዳት ከደረሰ በኋላ በሁለቱም በኩል
ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ በኦሮሞ ብሔረሰብ ዞን አርጡማ ፉርሲ ወረዳ የጨቆርሶ ቀበሌ ነዋሪም በተመሳሳይ በተቀሰቀሰው ግጭት ሰብአዊና ቁሳዊ ጉዳት መድረሱን ተናግረዋል።
ይህ ችግር አርጡማ የተጀመረው አርጡማ ፋርሲ ጨቆርሶ ቀበሌ ነው። በዚህም ብዙ አርሶ አደሮች ተገለዋል። 20 ሰዎች ሞተዋል። የቆሰሉት ደግሞ ብዙ ስለሆኑ ቁጥራቸው በውል አልታወቀም። ከሚሴ ሆስፒታልም አሉ፣ እንዲሁም በየወረዳው ጤና ተቋማትም አሉ። ከባባድ መሳሪያዎች ሲተኮሱ የነበረው በእነዚህ ኃይሎች ነው። እኛ አሁንም ስጋት አለን። ለደህንነታችን ዛሬ ምን ይፈጠር ይሆን እያልን ስጋት ውስጥ ነን።
ሌላው የጨቆርሶ ቀበሌ አስተያየት ሰጪም ግጭቱ የተቀሰቀሰው በአንጾኪያ ገምዛ ውስጥ አንድ የአርጡማ ፉርሲ አዛውንት በመገደላቸው እንደሆነ ያስረዳሉ።
ጨቆርሶ የሚባል አካባቢ ፋኖዎች በወሎ ኦሮሞዎች ላይ ተኩስ ከፈቱ። በርካታ ሰዎች ሞተዋል። መንስኤው አንድ የ65 ዓመት አባት መስኖ የሚባል አካባቢ ላይ በፋኖ ታጣቂዎች ተወስደው ተገደሉ። እናም ነገሩ በዚህ ነው የተነሳው። አስክሬኑን ከለከሉት። ከዚህ በኋላ ትላልቅ መሳሪያዎች መተኮስ ተጀመረ። ድሽቃ፣ ሞርተርና ስናይፐር የሚባሉ መሳሪያዎች አርሶ አደሩ ላይ ተኮሱ። ብዙ ሰዎች ሞተዋል። በርካታው ቆስሏል።
የአንጾኪያ ገምዛ ነዋሪ የሆኑ ሌላው አስተያየት ሰጪ ደግሞ ግጭቱ የተነሳው ሰብላቸውን ለመሰብሰብ በተዘጋጁ የአንጾኪያ ገምዛ አርሶ አደሮች ላይ ከአርጡማ ፉርሲ በኩል ጥቃትና ትንኮሳ በመሰንዘሩ ነው ይላሉ።
ቀደም ሲል ነባር ግጭት አለና ብዙ ጊዜ ግጭት ይፈጠር ነበረ። 4-5 ዓመት ሆኖ ሀያወሪ እየተባባሰ ጊዜውን እየጠበቀ ይኸው በየአመቱ የተፈጠረ ነው። ነገር ግን ዞሮ ጊዜው ሁሉ አልፎ በቀደሙ ትንሽ ከበድ ያለ ነበረ። ሐሙስ ዕለት መጀመሪያ በ22 ማታ አካባቢ 11 ሰዓት ከተያሉት አዝመራ ደግሞ ደርሶ ነበርና ከላይ ያለው የአማራው አዝመራ ማለት ነው። እዛ አማራው አዝመራን አላሰበስብ በማለት መጨረሻ ላይ የእኛ ሰው በቃ ምርራለው ማለት ነው። ከላይ ያለው ሰው ማለት ነው። ከዛ በኋላ በማግስቱ አርብ ዕለት ረፋድ ላይ ጀምሮ ተኩስ ነበረ። ከዛ የተጎዱም ልጆች ነበሩ። ከእኛም 1-3-4 ልጆች ቆስለዋል። ከላይ ያለውን ጉዳት ባላቅም በእኛ በኩል ያለው ማለት ነው። በ24 ቅዳሜ ዕለት ደግሞ ሰላም ውሏል። በ25 ግን እስከ ዛሬ ካሉት 4-5 ዓመት ከተፈጠረው ግጭት በብዙ ነገሩ ግዙፍ የሆነ ብዙ መስዋዕትነት የተከፈለበት የሰው ልጅ በንብረትም ህይወትም መስዋዕት የተከፈለበት ዕለት ነው። ብዙ ሰው የቆሰለበት ዕለት ሆኗል። በቃ ቢያንስ በ3 አምቡላንስና ቶዮታ መኪና 1-16 ቁስለኛ ጣን ወደ ደሴ። ከነኚህ ከ16 ቁስለኛ አንዱ ዛሬ ለሊት ሞቶ ተመልሶ ሄዷል። ከ16 በላይ ያልመጡም ብዙ አሉ፣ ቁስለኞች አሉ። የሞቱትም ደግሞ 17 አካባቢ ደርሰው ነበር። አሁን ዛሬ ሲሄድ ከ18 ደርሰዋል የሞቱት ራሱ ማለት ነው። ከአንዱ ቀበሌ ከአጎራባች ደግሞ አንድ ቁስለኛና 5 ሰው ሞቷል። ጨቀጨቅ ቀበሌ ላይ
በአንጾኪያ ገምዛ የጨቅጨቅ ቀበሌው አስተያየት ሰጪ በግጭቱ ተሳታፊነት የሚከሱት ሌላ አካልን ነው።
በኦነግ ሸኔ እና የአማራውን ገበሬ ወቅቱን ጠብቆ አዝመራ በመሰብሰቢያ ሰዓት ያው አርሶ አደሩ እንዲፈናቀል እና አዝመራው እንዳይሰበስብ አድርገው ነው እንትን ያሉት።
የጨቆር ሰው አስተያየት ሰጪ በበኩላቸው ይህን ይላሉ።
ስለ እውነት ለመናገር ችግሩ የተፈጠረው ሰሜን ሸዋና ኦሮሞ ብሔረሰብ አዋሳኝ አካባቢ ነው። እዚህ አካባቢ የኦሮሞ ነጻነት ሰራዊት አይንቀሳቀስም፣ ታይቶም አይታወቅም። ማንም ሰው ቢጠየቅ ይታወቃል። እነሱ አሉ ተብሎ የሚታወቁበት ቦታ አፋር ክልልና ኦሮሞ ብሔረሰብ ዞን መካከል ነው እና ይህ ከእውነት የራቀ ነው።
ከሁለቱም ዞኖች ወረዳዎችና ቀበሌዎች አመራሮች አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን በማኅበራዊ ትስስር ገጹ ማምሻውን ይዞት በወጣው መረጃ በተፈጠረው ግጭትና በመፍትሄው ላይ የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞን አመራሮች ዛሬ ማክሰኞ በከሚሴ ከተማ ውይይት ማድረጋቸውን አስታውቋል። ስለ ውይይቱ ግን በዝርዝር ያለው ነገር የለም። የብሔርን ጉዳይ መሳሪያ በማድረግ በሁለቱ ሕዝብ መካከል ግጭት ለመቀስቀስ የሚሰሩ በመኖራቸው እንጂ ይህን ያህል የሕይወት መስዋዕትነት የሚያስከፍል ምክንያት አልነበረም ይላሉ የአንጾኪያው ገምዛው አስተያየት ሰጪ። በአካባቢው አስተማማኝ ሰላም እንዲሰፍንም መንግሥት ከሰሞኑ ስብሰባው ባሻገር ዘላቂ መፍትሄ እንዲፈልግ ጠይቀዋል። ከሁለቱም ብሔሮች መወለዳቸውን የሚናገሩት በኦሮሞ ብሔረሰብ ዞን የጨፋ ከተማ ነዋሪ እንዲህ አይነት ግጭቶች ሲቀሰቀሱ ከሁለቱም ብሔሮች በተወለድነው ሰዎች ላይ የሚደርሰው ስነ ልቦናዊና አካላዊ ጉዳት የከፋ ነው ይላሉ።
እኔ በእናቴ በኩል አማራ ነኝ። በአባቴ በኩል ደግሞ እንደዚህ ከልዩ ዞን እንደዚህ ድብልቅ ነው። በልጅነቴ ማለት ነው ዘመን ጥየቃ ስንሄድ የኦሮሞ ቤት ነው የአማራ ቤት ነው የሚባል ታሪክ የለም። ቤት ካየህ መሸበህ ቦታ ቤት ወዳለበት ነበር ሄደን አሳድሩን ብለን እኔ ከአባቴ ጋር ሶስት አራት ከዚህ በላይ ገጠመኛለኝ። አማራን ቤት ኦሮሞን ቤት አድረን ተስተናግደን የሄድንበት ጊዜ ነበረ በእኔ እድሜ ማለት ነው። በአሁኑ ሰዓት ግን መንገደኛ እንኳ ሆነ ቢመሽብህ የሆነ ቤት በምታይ ሰዓት ምንድነው ውስጥ እንትን የሚያጭረው ማለት ነው። እንደዚህ እንደዚህ ችግር ሊደርስብኝ ይችላል ብለህ ትሸሻለህ። እኔ አሁን እድሜ ወደ አርባዎቹ መጀመሪያ አካባቢ ነኝ። ምን አለበት ባልወልድ ኖሮ እንደዚህ አይነት ጊዜ መምጣትን ባቅ ኖሮ እኔ ብሞትም አርባ አመት ኖር ያለው ምናምን ብዬ እላለሁ። ሁለቱም ብሔረሰብ በጣም ሰላም ፈላጊ ነው። እያመሰል ያለው ማን ነው ብትል አሁን ጥቅመኞች።
በኢትዮጵያ ሰብአዊ መብቶች ኮሚሽን የህግና የፖሊሲ ስራ ክፍል ዲሬክተር ታሪኩ ጌታቸው ለአሜሪካ ድምፅ እንዳስረዱት ስለ ግጭቱ ከተለያዩ የብዙሀን መገናኛ አውታሮች ቢሰሙም ተቋሙ ወደ ስፍራው በማቅናት ያደረገው ዝርዝር ጥናት እንደሌለ ገልጸዋል። በኢትዮጵያ ከቅርብ ጊዜያት ወዲህ የሚስተዋሉ በተለይ በጦር መሳሪያ የታገዙ ግጭቶች እያስከተሉት ያለው ሰብአዊ ጉዳት ተቋማቸውን እንደሚያሳስበው ዲሬክተሯ አመልክተዋል።
የጸጥታና የደህንነት እጦት በሰዎች ህይወት መኖር መብትን ጨምሮ አካል ጉዳት፣ መፈናቀል፣ ከዛም ከመፈናቀል ጋር የተያያዙ በጣም በርካታ ማህበራዊና ኢኮኖሚያዊ ችግሮች እያደረሱ ነው። በቅዳሜ ዕለትም አንድ ባቀነ ሪፖርት በሚሊዮኖች የሚቆጠሩ በርካታ ሰዎች የምግብ ድጋፍና ሰብአዊ ድጋፍ አገልግሎት እንደሚፈልጉና የሚመለከታቸው ዓለም አቀፍም አካላት የሀገር ውስጥም አካላት አፋጣኝ እርምጃ እንዲወስዱ ጥሪ ያቀርበናል።
በግጭቱ ደረሰ ስለተባለው የህይወት መስዋዕት፣ የአካል ጉዳትና የንብረት ውድመት ከጤና ተቋማት መረጃ ለማግኘት ብንሞክርም አልተሳካልንም። ይህ በእንዲህ እንዳለ በአንጾኪያ ገምዛ ወረዳ መኮይ ከተማና አካባቢው በዛሬው ዕለት በመከላከያ ኃይሉና በፋኖ ታጣቂዎች መካከል በከባድ መሳሪያ የታገዘ የተኩስ ልውውጥ ስለመኖሩ ተነግሯል። ይህ ዘገባ እስከተጠናከረበት ዛሬ ማክሰኞ ምሽት 12 ሰዓት ድረስ በርካታ የከተማዋ ነዋሪዎች በደህንነት ስጋት ከቤት ሳይወጡ ስለመቆየታቸው አንድ አስተያየት ሰጪ በስልክ ጠቁመዋል።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ቀደም ብሎ እንግዲህ ወልዴ ያስደመጠን በመስፍን አድራጌና ፀሐይ ዳምጦ የተጠናቀረውን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል በምዕራብ ጎጃም ዞን በተለያዩ ወረዳዎች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ለሳምንታት ጋብ ብሎ የቆየው ግጭት ካለፈው ሳምንት ቅዳሜ ጀምሮ ዳግም ተባብሶ እንደቀጠለ ነዋሪዎች ገልጸዋል። ከአሜሪካ ድምፅ ጋር ዛሬ ቆይታ ያደረጉት በምዕራብ ጎጃም ዞን የጃቢ ጠናን፣ የደጋ ዳሞት፣ ቡሬ ደንበጫ፣ ፈረስ ቤትና ቋሪት ወረዳ ነዋሪዎች ባለፈው ሳምንት መጨረሻ የተጀመረው ግጭት እስከዛሬ ድረስ እንደቀጠለ ተናግረዋል። ለግጭቱ መቀስቀስ እንደ ምክንያት የጠቀሱትን የመንግስት ጸጥታ ኃይሎች በየአካባቢው ከጀመሩት የቤት ለቤት ፍተሻ ጋር ተያይዞ የመብት ጥሰት በመፈጸሙ ነው ብለዋል። በሌላ በኩል በአማራ ክልል ሰሜናዊ ዞኖች በመከላከያ ኃይሉና በፋኖ ታጣቂ ቡድን መካከል የተቀሰቀሰው አዲስ ጦርነት በላሊበላ ከተማ የሚገኘውን የላሊበላ ውቅር አብያተ መቅደሶች አደጋ ላይ ጥለዋል የሚል ስጋት በነዋሪዎች ዘንድ ፈጥሯል ሲል ሮይተርስ ዘግቧል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ በቅርቡ በሰጡት መግለጫ የአማራ ክልል የሰላም ሁኔታ ከጊዜ ወደ ጊዜ እንደተሻሻለ መግለጻቸው ይታወሳል። አስቴር ምስጋናው በጉዳዩ ላይ ዝርዝር አላት።
በአማራ ክልል በተለይ በምዕራብ ጎጃም ዞን በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ካለፈው ዓመት ሐምሌ ወር መጨረሻ ጀምሮ ጋብ በረድ ሲል የቆየው ግጭት ካለፈው ሳምንት መጨረሻ ወዲህ በበርካታ አካባቢዎች እንደገና ማገርሸቱን የዞኑ የልዩ ልዩ ወረዳዎች ነዋሪዎች ዛሬ ለአሜሪካ ድምጽ ተናግረዋል። የፌዴራሉ መንግስት በኮሙኒኬሽን አገልግሎት ሚኒስትሩ በኩል በቅርቡ በሰጠው መግለጫ የክልሉ የሰላም ሁኔታ ከጊዜ ወደ ጊዜ እንደተሻሻለ ቢገልጽም በምዕራብ ጎጃም ዞን ጃቢ ጠህናን፣ ደጋዳሞት፣ ቡሬ፣ ደንበጫ፣ ፈረስ ቤትና ቋሪት ወረዳዎች ካለፈው ሳምንት ቅዳሜ ጀምሮ ግጭቶች ተባብሰው እንደቀጠሉ የየወረዳዎቹ ነዋሪዎች ገልጸዋል። በደጋዳሞት ወረዳ ጣዕመ ተብሎ የሚጠራ ስፍራ ነዋሪ እንደሆኑ የገለጹልን አቶ ባለዋዘነ የተባሉ አስተያየት ሰጪ ዛሬ ማክሰኞ ከአሜሪካ ድምጽ ጋር ባደረጉት ቆይታ በአካባቢው ካለፈው ሳምንት ቅዳሜ ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ውጊያ እየተካሄደ እንደሚገኝ ነግረውናል። በውጊያው ድንጋይ በርስላሴ በተባለ ቀበሌ ባንድ መኖሪያ ቤት ላይ ከባድ መሳሪያ እንደወደቀና 3 የቤተሰብ አባላት እንደተገደሉ ነዋሪው ገልጸውልናል።
ተነባበቱ ዛሬ 4ኛ ወይ 3ኛ አካባቢ ቀን ነው የተባባሰው። ቅዳሜ በተለይ እሁድ ደግሞ ዛሬ እስከ ዛሬ ድረስ ያው ከባድ መሳሪያ እየተጣለ ነው። ላይ ንጹሃን ቤቶች እየወደቁ ከብቶች አመጋ ላይ ያሉ ከብቶች በሞርተር ይጣላል። ግብስባታ የምትባል ደጋዳሞት ወረዳ ግብስባታ የምትባል ቀበሌ ላይ 2 ግለሰቦች ሞተዋል። የኛ ወረዳ አሁንም እዚያው ድንጋይ በርስላሴ የሚባል ቀበሌ ላይ አንድ ሞላ በየነ የሚባል ሰውዬ ከቤተሰቦቹ ወድሟል። ከንብረቱ ማለት ነው። ቤተሰቦቹ አካባቢ ናቸው። ነገር ግን የሞቱት 3 ናቸው። ይሄ የሚወድቅ ከባድ መሳሪያ አዝመራ የሚባል ወረዳችን በተለይ ብዛች በተመሳባት ቀበሌ ላይ ምንም አይነት አዝመራ አልቀርም፣ አመጋ ላይ ያለ ከብት አልቀርም። አርሶ አደሩ ምንም አይነት በቃ እየተጎዳና እየተዘረፈ ያለ ንጹሃኑ ነው ማለት ነው።
የዚሁ ወረዳ ነዋሪ እንደሆኑ ገልጸው ስማቸውን በሚስጥር እንድንይዝ የጠየቁን ሌላው ግለሰብም ግጭቱ አሁንም እንደቀጠለ ይናገራሉ።
ከሶስት ቀን በፊት ማለት ነው ጅጋ ትንሽ ወጣ ብሎ 3 ኪሎ ሜትር ላይ ወዳንች የምትባል አነስተኛ ከተማ አለች እና እዛ አካባቢ ያው መከላከያ ሰራዊት እና ጸጥታ ፖሊስ አካላት ያው እዛ አካባቢ ያለው ነዋሪው ደግሞ እንግዲህ በስጋት ምክንያት ቀድሞ ወጥቷል። ቤቱን እየለቀቀ ሲወጣ እንግዲህ ዝርፊያ ያው ተካሂዷል። እንዳጠቃላይ ገንዘብ ተዘርፈዋል። የቤት ጋር ሳይቀር ጅግ አካባቢ የተኩስ ድምፅ አለ። በተለያየ አቅጣጫ ሌትም ቀንም የተኩስ ድምፅ ነው ያለው እንዳጠቃላይ በዚህ ሳምንት ማለት ነው። እና በይበልጥ አሁን እየተጎዳ ያለው ያው ህጻናት፣ አቅመ ደካማ ተቋማት በሙሉ አገልግሎት እየሰጡ አይደለም። ለምሳሌ ወላዶች በቤት ነው እንትን እያሉ ያሉት፣ ህይወታቸው እያለፈ ነው። ህጻናትም በዛ ልክ በከባድ መሳሪያ እየተመቱ ነው። አቅመ ደካማ አቅም ያለው እየሮጠም እየሸሸ በቤቱ የለም። እንዳጠቃላይ አዳራው ሁሉም ጫካ ውስጥ ነው የሚያድረው። ቤት የሚተኛ የለም። ከየት እንደተተኮሰ አይታወቅም። ከባድ መሳሪያ መቶ ቤቶች ላይ ይወድቃል።
የቡሬ ወረዳ ነዋሪ እንደሆኑ የገለጹልን አስተያየት ሰጭም ትላንትና ከትናንትና በስቲያ በነበረ ግጭት ሰዎች እንደሞቱና ቀብራቸው ትናንት በቅዱስ ሚካኤል ቤተ ክርስቲያን እንደተፈጸመ ለአሜሪካ ድምጽ ተናግረዋል። ዛሬ ግጭቱ ጋብ ቢልም በከተማው የመንግስትም ሆነ የግል ድርጅቶች ዝግ ሆነው እንደዋሉ ጠቁመዋል።
ትላንትና በጣም ከባድ ውጊያ ነበረ። በፋኖና በመንግስት ታጣቂ ሚሊሻ፣ ፖሊስ እና መከላከያ በሶስት ቦታ ነበረ። በቡሬ ዋንስ በሚባል አለ፣ በዛ በወለጋ መውጫ፣ እንደገና በዚህ በእንትን በባህር ዳር መውጫ እና በዛ በፈነሰላ መውጫ በ ንጹሀን ቤት ምናምን ተመቷል እንጂ ንጹሀን አንድ 3 ሰው አክል ሞቷል። ሚካኤል የሚባል ቤተክርስቲያን አለ ማለት ነው። ነበርን እኛ ራሱ የሩዳው ቤት ነው ገባን እንጂ ነበር ነው አቡ የቤተክርስቲያን አካባቢ እዛ አካባቢ ነበረ። ያው ሩጠን ወደ ቤት ገባን። ዛሬ ዝሞ ጸጥ ያለ ነገር ነው። ምንም የተከፈተ ሱቅም ምንም ነገር የለም። ባንክም ዝግ ነው። ሰው ቤት ነው ያለ።
የፈረስ ቤት ከተማ ነዋሪ የሆኑና ስማቸውን እንዳንጠቅስ የጠየቁን ግለሰብም ስለ ግጭቱ ሲናገሩ
በጣም ተኩስ አለ። ቅዳሜ ዕለት የጀመረ
አቶ እውነቱ ፈረደ እንደሚባሉና በጃቢ ጠህናን ወረዳ አዘምር ቀበሌ ነዋሪ እንደሆኑ የነገሩን ግለሰብም በሰሞኑ ግጭት ንጹሀን ተገድለዋል ብለዋል።
ትላንትና ያው እዚህ ቋሪት እንሰት ቤት መድኃኒዓለም እና ጅግራበር የምትባል ወደ ቋሪት ወረዳ ናት። ያው ግጥሚያው አለ መከላከያና ፋኖ ጦርነት እንጂ ትላንት ቀውጥ ያለ ውሎ ነው ያለ
በጅጋ ከተማም ካለፈው ሳምንት ቅዳሜ አንስቶ የጀመረው ግጭት እስከ ዛሬ እንደቀጠለ በከተማው በተፈናቃይነት የሚኖሩ ግለሰብ ነግረውናል። የሸዋስ እንደሚባሉና ከፍኖተ ሰላም ከተማ ተፈናቅለው አሁን በጃቢ ጠህናን ወረዳ እንደሚገኙ የገለጹልን ግለሰብም ዛሬ ማክሰኞ በወረዳዋ ዋና ከተማ ጅጋ ባለው የተኩስ ልውውጥ ምክንያት በ5 ኪሎ ሜትር ርቀት በሚገኝ ጫካ ውስጥ እንደሚገኙና ካሉበት ቦታ የከባድ መሳሪያ ተኩስ ድምጽ እየሰሙ እንደሆነ ነግረውናል። የሰሞኑን ግጭት መነሻ አስመልክቶም ሲናገሩ
ከ3 ቀን በፊት ማለት ነው ጅጋ ትንሽ ወጣ ብሎ 3 ኪሎ ሜትር ላይ ሆዳንች የምትባል አነስተኛ ከተማ አለች እና እዛ አካባቢ ያው መከላከያ ሰራዊት እና ጸጥታ ፖሊስ አካላት እዛው አካባቢ ያለው ነዋሪው ደግሞ እንግዲህ በስጋት ምክንያት ቀድሞ ወጥቷል። ቤቱን እየለቀቀ ሲወጣ እንግዲህ ዝርፊያ ተካሂዷል። እንዳጠቃላይ ገንዘብ ተዘርፈዋል። የቤት ጋር ሳይቀር ጅግ አካባቢ የተኩስ ድምፅ አለ። በተለያየ አቅጣጫ ሌትም ቀንም የተኩስ ድምፅ ነው ያለው እንዳጠቃላይ በዚህ ሳምንት ማለት ነው።
በሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በቅርቡ በደብረ ማርቆስ ከተማ በነበረው ህዝባዊ ውይይት ከህግ አግባብ ውጭ የሚንቀሳቀስ የሰራዊቱ አባል ከተገኘ ተቋሙ እርምጃ እንደሚወስድ አስታውቋል።
አሁን እኛ ህግ ነው እያስከበርን ያለ ነው፣ ስራችንን ነው እየሰራን ያለ ነው። ይህን ህግ ስናስከብር ያለ አግባብ የህዝብ ንብረት የነካ ዩኒፎርም ለባሽ ካለ እርምጃ ይወሰድበታል። ተቁሙ። ይህስ ያለው ሰራዊት የእናንተ ሰራዊት ነው። የመጣው ህግ ለማስከበር ነው። ሰራዊቱ ህግ ማስከበር የሚችለው የማርቆስ ከተማ ህዝብ ለህግ ጠበቃ ሲሆን፣ አብራችሁ መስራት ከቻላችሁ ነገሮች ሁሉ ይስተካከላል። ካጠፉ ደግሞ ልጆቻቸው ናቸው፣ ምከሯቸው። እኛ የማንም አይደለንም፣ የኢትዮጵያ ሰራዊቶች ነን።
በምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም በነበረው ግጭት ተፈናቅለው ካለፈው ወር ወዲህ በቋሪት ወረዳ መኖር እንደጀመሩ የገለጹ ሌላው አስተያየት ሰጭም ካለፈው ሳምንት ቅዳሜ ጀምሮ ግጭት በማየሉ ከከተማው ወጣ ብሎ ወደሚገኝ አንጭላላ ተብሎ ወደሚጠራ ተራራ እንደሄዱ ተናግረዋል።
የመስክን ቤት ሁሉ እየተመታ ያው ከከተማውም እንድንወጣ የተገደድንበት ቤቱ በሙሉ በዚህ በሞርተር በዙ 23 የሚባል እንዲሁም ደግሞ ቢሄን በሚባሉ መሳሪያዎች ስለሚመታ እና ቤት ውስጥ ያሉ ህጻናት፣ ሴቶች ጭምር የተጎዱና የሞቱ ስለሆነ ከተማው አቅራቢያ ላይ ሆኖ ግን ከርቀት እነዚህ መሳሪያዎች ከርቀት ነው የሚተኮስ ማለት ነው። ወደ ተራራ ዞር ወዳለ ቦታ ተጠልለን ያለን ማለት ነው። እነንጭላላ የምትባል ተራራ አለች። እነንጭላላ ተራራ የምትባል እዚያች አካባቢ ነኝ ያለው። ከፋኖ ጋር ነው በሚል መውሰድ አይቻልም። ምክንያቱም አንደኛ ያገኙትን በመንገድ ላይ ያገኙትን ሁሉ ነው የሚገሉ። በፈቀደ መንገድ ማለት ይቻላል፣ ፋኖ ብቻ ማለት አይቻልም።
በሌላ በኩል በአማራ ክልል ሰሜናዊ ዞኖች በመከላከያ ኃይልና በፋኖ ታጣቂዎች ቡድን መካከል ዳግም የተቀሰቀሰው አዲስ ውጊያ በተቀደሰችው የላሊበላ ከተማ የሚገኙትን ውቅር አብያተ መቅደሶች አደጋ ላይ ጥሏል የሚል ስጋት በነዋሪዎቹ ዘንድ ፈጥሯል ሲል ሮይተርስ ዘግቧል። በአጎራባቹ የትግራይ ክልል ተቀስቅሶ በአማራና በአፋር ክልሎች ተስፋፍቶ የነበረው የሁለቱ ዓመት ጦርነት ካበቃ ወዲህ በአማራ ክልል የቀጠለው ግጭት የኢትዮጵያ አሳሳቢ የጸጥታ ችግር ሆኗል። ባለፈው ዓመት ነሐሴ ወር የፋኖ ታጣቂዎች ላሊበላንና የክልሉ ሁለተኛ ትልቅ ከተማ ጎንደርን ለቀናት ተቆጣጥረው ነበር። በሰሜን ኢትዮጵያው ጦርነት የፋኖ ታጣቂዎች ከመከላከያ ሰራዊት ጎን ቆመው ቢዋጉም በሚያዝያ ወር የፌዴራል መንግስት በክልሉ የሚንቀሳቀሱ የጸጥታ ኃይሎችን ወደ ፖሊስና የጦር ሰራዊት ለማዋሃድ መወሰኑን ተከትሎ በሁለቱ መካከል የነበረው ግንኙነት ሻክሯል። ባለፈው ሳምንት እሁድ ለውቅር አብያተ መቅደሶቹ ቅርብ ከሆኑ ስፍራዎች የጦር ኃይሉ ወታደሮች 11 ጊዜ ከባድ መሳሪያዎችን እንደተኮሱ አንድ ዲያቆን አስታውቋል። ከመሳሪያዎቹ የሚነሳ አደገኛና ጎጂ ንዝረትም በ12ኛውና በ13ኛው መቶ ክፍለ ዘመን ከተሰሩ አስደናቂ አብያተ መቅደሶች አንዱ የሆነውን ቅርስ አደጋ ላይ ጥሎታል። ሊደርስበት የሚችለውን ጥቃት በመፍራት ስሙ እንዳይጠቀስ የጠየቀው ዲያቆን የመሳሪያዎቹ ቶክስ የሚፈጥረው መንቀጥቀጥ አብያተ ክርስቲያናቱን እየጎዳ ነው ብሏል። ሁለት የከተማ ነዋሪዎችም አዲስ ግጭት መቀስቀሱን አረጋግጠዋል። አንደኛው ነዋሪ ከላሊበላ ከተማ አቅራቢያና ከአየር ማረፊያው አካባቢ የሰፈረ የኢትዮጵያ ጦር ባለፈው ሳምንት ቅዳሜ ውጊያ መጀመሩንና ከተማውን ቁልቁል ከሚያሳየው ተራራ ላይ በመሆን ከባድ መሳሪያዎች መተኮሱን ገልጿል። የኢትዮጵያ መንግስት ቃል አቀባይ የመከላከያ ጦርና የአማራ ክልል አስተዳደር በጉዳዩ ላይ አስተያየታቸውን ተጠይቀው ምላሽ አልሰጡም። በላሊበላ አካባቢ ተወልደው ያደጉትና አሁን በአሜሪካ የሚኖሩት ፖለቲከኛው ልደቱ አያሌው ውቅር አብያተ መቅደሶቹ በጦር መሳሪያ ሊመቱና ሊወድሙ ይችላሉ የሚል ስጋታቸውን ገልጸዋል። ልደቱ ትላንት ሰኞ ባወጡት መግለጫ አብያተ ክርስቲያናቱ ጥንቃቄ በጎደለው የከባድ መሳሪያ ተኩስ ምክንያት ሊመቱና ሊወድሙ በሚችሉበት አደጋ ውስጥ ናቸው ብለዋል። በአማራ ክልል የሚካሄደው ጦርነት በጀመረበት ወቅት ቢያንስ 183 ሰዎች እንደተገደሉ የተባበሩት መንግስታት ድርጅት ነሐሴ ወር ላይ አስታውቆ ነበር። ሆኖም በክልሉ የኢንተርኔት ግንኙነት በመቋረጣቸው ሮይተርስ በክልሉ ስላለው ወቅታዊ ሁኔታ ግልጽ መረጃ ለማግኘት እንደተቸገረ አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ለወራት የቀጠለው የትጥቅ ግጭት አውድና አሉታዊ የሰብአዊ መብቶች አንድምታ በሚል ሰሞኑን ባወጣው መግለጫ ግጭቱ በተካሄደባቸው አካባቢዎች የመንግስት የጸጥታ አካላት በመንገድ ላይ ወይም ቤት ለቤት ፍተሻ በማድረግ ከያዟቸው በርካታ ሲቪሎች ውስጥ ፋኖን ትደግፋላችሁ፣ ለፋኖ መረጃ ትሰጣላችሁ፣ መሳሪያ አምጡ፣ የተኩስ ድምፅ ከተሰማበት አቅጣጫ መረጃ ስጡ በሚልና መሰል ምክንያቶች ከህግ ውጭ የሆኑ ግድያዎች እንደተፈጸሙ የሚያሳዩ ተአማኒ መረጃዎች እንደደረሱትም ገልጸዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ባለፈው ሳምንት በሰጡት መግለጫ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው ሪፖርት ሚዛናዊነት የጎደለውና በትክክለኛ መረጃ ላይ ያልተመሰረተ ነው ሲሉ ውድቅ ማድረጋቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ እናመሰግናለን። በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው ከአሜሪካ ድምፅ። የአማራ ክልልን ቀጥሎም የፌዴራሉን ስልጣን በኃይል ለመቆጣጠር የሽብር ተግባር እንደፈጸሙ ተጠርጥረው ላለፉት 8 ወራት ያህል በእስር ላይ የሚገኙት ተከሳሾች የዋስትና መብታቸው እንዲከበር ለጠቅላይ ፍርድ ቤት ያቀረቡት ይግባኝ ትናንት ሰኞ ውድቅ ተደርጓል። ተከሳሾቹም የክስ መቃወሚያቸውን በጠበቆቻቸው አማካኝነት አቅርበዋል። ከተከሳሾቹ ጠበቆች መካከል ጠበቃና ሕግ አማካሪ ሰለሞን ገዛኸኝን አስተያየት በማካተት ኬኔዲ አባተ ተጨማሪ ዘገባ ልኳል።
4 የመገናኛ ብዙሃን ባለሙያዎችን ጨምሮ በእነ ዶክተር ወንደሰን አሰፋ መዝገብ ስር የሚገኙ 23 የሽብር ወንጀል ተከሳሾች ከክረምቱ የ2 ወራት የፍርድ ቤት ረፍት በኋላ ዛሬ ጥቅምት 27 ቀን 2016 ዓ.ም ለሁለተኛ ጊዜ ችሎት ቀርበዋል። አቃቤ ሕግ ተከሳሾቹ በአማራ ክልል ከፍተኛ የመንግስት ባለስልጣናትን በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር ፈጽመዋል ያለውን የሽብር ድርጊት ያስረዱልኛል ያላቸውን የ96 ምስክሮች ስም ዝርዝር አቅርቦ በጉዳዩ ላይ ክርክር ተደርጓል። የምስክሮቹ ዝርዝር ለፍርድ ቤቱ የቀረበው ከዚህ ቀደም ጥቅምት 15 ክርክር ተደርጎ ችሎቱ በሰጠው ትዕዛዝ መሰረት መሆኑን ከተከሳሽ ጠበቆች መካከል አንዱ የሆኑት ሰለሞን ገዛኸኝ ተናግረዋል።
አቃቤ ሕግ የምስክር ዝርዝር በተመለከተ የምስክሮቹ ዝርዝር አይጠበቅብኝም መስጠት አይጠበቅብኝም ምክንያቱም በዚህ በምስክሩ የጠበቀዋት መሰረት ከላይ የሚደረግላቸው ናቸው የሚል ነበር አቃቤ ሕግ ያቀረበው። በእኛ በኩል ደግሞ የቀረበው ምንድን ነው? የምስክር ዝርዝሩን ከክሱ ጋር ባያየዝም ለእኛም ባያሳውቅም ብን አቃቤ ሕግና ፖሊስ ምስክር እያፈላለጉ እንደሆነ መረጃው ስላለን የምስክሩ ዝርዝር እኛ ባናያቸውም እኛ ባናቃቸውም ለፍርድ ቤቱ ይስጥልን ብለት ማመለከት ነው መሰረት ነው ጥቅምት 15 ላይ።
በአቃቤ ሕግ የቀረበውን የምስክሮች ዝርዝር የተመለከተው ችሎቱ የስም ዝርዝሩ በቀረበበት ደብዳቤ ላይ ማህተምና የዳኞችን ፊርማ አስፍሮ ደብዳቤው አቃቤ ሕግ ጋር እንዲቀመጥ መልሷል። ይህም በምስክሮች ጥበቃ አዋጅ መሰረት ለደህንነታቸው በሚል የሚፈጸም መሆኑን ችሎቱ አስረድቷል። ተከሳሾቹና ጠበቆቻቸው በበኩላቸው የምስክሮችን ስም የያዘው ደብዳቤ ፍርድ ቤት እንጂ አቃቤ ሕግ ጋር መቀመጥ የለበትም ብለው ተቃውሞ አሰምተዋል። ከጠበቆቹ አንዱ የሆኑት ሄኖ ካክሊሉ የክሱ ባለቤት የሆነው አቃቤ ሕግ የምስክሮችን ስም ዝርዝር ስላለመቀየሩ ዋስትና የለንም በማለት የችሎቱ ውሳኔ የተጠርጣሪዎችን ስጋት እንደማይቀርፍ ገልጸዋል። ዳኞቹ በበኩላቸው በደብዳቤው ላይ ማህተም፣ ቲተርና ፊርማ የተደረገው አቃቤ ሕግ የምስክሮችን ስም እንዳይቀይር በማሰብ መሆኑን ገልጸው ምስክሮች በሚደመጡበት ጊዜ ደብዳቤው ላይ ከተጠቀሱት ጋር እየተመሳከረ እንደሚቀርቡ ተናግረዋል። ተከሳሾች ባሰሙት ተቃውሞ ደግሞ በአርቲፊሻል ኢንተሊጀንስ ዘመን በደብዳቤው ላይ ማህተምና ፊርማ ማረፉ ብቻ አቃቤ ሕግ በፈለገ ጊዜ የምስክሮችን ስም ዝርዝር የማይቀይር ስለመሆኑ ማረጋገጫ አይሆንም ሲሉ ተቃውመዋል። በፍትህ ስርዓቱ ላይ እምነት እንደሌላቸውም ገልጸዋል። የችሎቱ ዳኞች ለዚህ በሰጡት ምላሽ ደብዳቤው አቃቤ ሕግ ጋር ብቻ እንዲሆን የተወሰነው የምስክሮቹ ማንነት ወደ አደባባይ ሊወጣ የሚችልበትን እድል ለመቀነስ መሆኑን ገልጸዋል። ደብዳቤው ፍርድ ቤትና አቃቤ ሕግ ጋር የሚቀመጥ ከሆነ ምስክሮቹ ተጋላጭ ሊሆኑ የሚችሉበት እድል እንደሚሰፋም አስረድተዋል። የዳኝነት ስራቸውን ያለማንም ተጽዕኖ በገለልተኝነት እንደሚያከናውኑም ተናግረዋል። ላለፉት 8 ወራት ያህል በእስር ላይ የቆዩት ተከሳሾቹ በጠበቆቻቸው አማካኝነት ለጠቅላይ ፍርድ ቤት ያቀረቡት የዋስትና ይግባኝ ትናንት ውድቅ ተደርጎ ዋስትና መከልከላቸውንም ጠበቃ ሰለሞን ተናግረዋል።
እኛ ያቀረብነው መከራከሪያ በሁለት መንገድ ነው። አንደኛው መንገድ እነዚህ በሙሉ ተከሳሾች 217 ሰዎች ሞተዋል የተባለበት ሁኔታ ቀጥታ ተሳትፎ የላቸውም የሚል ነው። በሁለተኛው ወገን ግን ጋዜጠኞችን በተመለከተ ነው። 4 ጋዜጠኞች አሉ። እነዚህ ጋዜጠኞች በጋዜጠኝነታቸው ስራ በሙያቸው ነው የተከሰሱት። ይሄ ደግሞ በመገናኛ ብዙሀን አዋጅ ነው እንጂ መጠየቅ ያለባቸው በሽብር መጠየቅ የለባቸውም የሚል በሁለት ከፍለን ነበረ እኛ የጠየቅነው። ፍርድ ቤቱ በአጠቃላይ ዋስትና የስር ፍርድ ቤት የከለከለበት በአግባቡ ነው። 217 ሰዎች ሞተዋል። ድርጊቱም ከ15 ዓመት በላይ ያስቀጣል። 217 ሰዎች ስለመሞታቸው የነ ተሳትፎ አለበት የለበትም የሚለውን በተመለከተ ቀጣይ በማስረጃና በሂደት የሚረጋገጥ እንጂ አሁን ባለበት ሁኔታ የሚረጋገጥ አይደለም። ስለዚህ ሞተዋል ተብሏል፣ በዛ ምክንያት ተከልክለዋል እና ስለዚህ ትክክል ነው የሚለው። ጋዜጠኞችን በተመለከተ 4 ጋዜጠኞች በተመለከተ በሽብር ወንጀል ላይ ተሳትፈዋል በሚል የተከሰሱ ስለሆነ የእነሱንም አልተቀበልንም በማለት የስር ፍርድ ቤትን ውሳኔ በማጽናት ዋስትናው እንዲከለከል አድርገዋል።
የተከሳሽ ጠበቆች ዛሬ በ14 ገጽ የክስ መቃወሚያ ለፍርድ ቤት ያቀረቡ ሲሆን አቃቤ ሕግ በመቃወሚያው ላይ ምላሽ እንዲሰጥ ለህዳር 4 ቀን 2016 ዓ.ም ምረት ተለዋጭ ቀጠሮ ተሰጥቷል። ከዚህ ቀደም ጉዳዩን ሲከታተሉ የነበሩ 3ቱም ዳኞች ተቀይረው ከክረምቱ ረፍት በኋላ ሂደቱ በአዲስ ዳኞች ነው እየታየ ያለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በማዕከላዊ ኢትዮጵያ ክልል ከስልጤ ዞን ቅባት ከተማ ከወራት በፊት የተፈናቀሉ 1200 የክርስትና እምነት ተከታዮች ከትናንት በስቲያ ወደ ቀያቸው እንደተመለሱ ተሰምቷል። ዮናታን ዘብዴዎስ የዚህን ጉዳይ ዝርዝር ነግረናል።
በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤ ወረዳ ቅበት ከተማ የሃይማኖት መልክ በነበረው ግጭት ሳቢያ ተፈናቅለው በቡታጅራ ከተማና የደብረ ጽዮን ቅድስት ማርያም ቤተክርስቲያን ተጠልለው የቆዩ ነዋሪዎች ወደ ቀያቸው እንደተመለሱ የደህንነት ስጋት ስላደረባቸው ማንነታቸው እንዳይጠቀስ ድምጻቸውም እንዲለወጥ ጠየቁና ከተመላሾቹ አንዱ የሆኑት የቅበት ከተማ ነዋሪው ለአሜሪካ ድምጽ ተናግሯል።
ወደሙ ቤቶች አሉ አይደል? በቃ በደንብ ውድም ያሉ ማለት ነው። ይጠገኑ የማይችሉ አሁን እዚህ ጥገና የተሰራላቸው በር መስኮት እነሱን ያው ለጊዜው መግቢያ መስታወትን ቢሰበር ፌስታል ተገጥሞ ማለት ነው። በዛ ልክ የተሰራበት ሁኔታ አለ። ገመባቸው ደግሞ ለጊዜው በአሁኑ ሰዓት መጨረስ ስለማይቻል ብለው የቤት ክራይ ነው የተከራዩላቸው። ትላንትና ለምሳሌ ቤት ጠግኗል ተብሎ የገቡ አሉ። አሁን አንዳንድ ፍራሽ ስላየላቸው ቤተ እኛ ያልፈረሰባቸው ካሉ ጎረቤት ቤት ለመድጋ እንዲያርፉ ያደረገው እስካሁንም ማለት ነው። ዛሬ ነው ፍራሽ የተከደላቸው አጋጣሚ ትላንት ስላልተዘጋጁበት ማለት ነው።
ምዕመናኑን ለተፈናቃይነት የተዳረጋቸው ሙስሊም ወጣቶች በከተማው ተንሰራፍቶ ሴቶቻችን ይጥላል ያሉትን የመተት መንፈስ ከፍተኛ ድምጽ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር የተፈጠረ ግጭት እንደሆነ የነዋሪዎችን አስተያየት ጠቅሰን መዘገባችን ይታወሳል። በግጭቱ ከ60 በላይ መኖሪያ ቤቶች ተቃጥሏል። በሰዎችም ላይ ጉዳት ደርሷል። ባለፈው ዓመት ነሐሴ 29 ቀን 2015 ዓ.ም በቅበት ከተማ ተፈጥሮ የነበረውን ይህንኑ ሁከትና ጥቃት ፈርተው ወደ ጉራጌ ዞን ቡታጅራ ከተማ የሸሹ 1200 ምዕመናን እንደተመለሱ ነው እኚሁ አስተያየት ሰጪ የገለጹት። አሁንም ግን የደህንነት ስጋት ስለሚኖርም ጠቁመዋል።
አንዳንዱ እንኳን መጣችሁ ብሎ የሚጠይቅም አለ። ሁሉ ማህበረሰቡ ወጣቶች ጋር ያለው ነገር ግን የተስተካከለ ማህበረሰቡ የመጣውንም ሰው የሚቀበልበት ሁኔታ አለ። አንዳንዱ ደግሞ መንገድ ላይም ሲሄዱ የሚያንጓጡ የሚሳደቡም አሉ።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጠና የሀዲያ ሀገረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሰ ባወቀም ተፈናቅለው የነበሩ ምዕመናን እርቅ ከወረደ በኋላ ወደ ቀያቸው ታቦታቱም ወደ መንበረ ክብራቸው እንደገቡ ለአሜሪካ ድምፅ አረጋግጧል።
እንግዲህ ምዕመናኑ ከቡታጅራ ተነስተው ታቦታቱ አብረዋቸው የተሰደው የነበሩትን ታቦታት ይዘው አብረው መጥተዋል። እንግዲህ ሲመጡ ሁሉም ነገር ተጠናቆ ቤቶቹ ምናምን ተሰርተው ምናምን አይደለም። ምክንያቱም በዚህ አጭር ጊዜ ውስጥ ሙሉ ለሙሉ የወደሙ ቤቶች ተሰርተው ስለማያልቁ ለአንዳንዶቹ ዞኑ እዛም ወረዳ ቀበት ወረዳም ቤት እንዲከራዩላቸው ተደርጓል። በተለይ የሀገር ሽማግሌዎች፣ የስልጤ የሀገር ሽማግሌዎች በዚህ ትልቁን ድርሻ ተወጥተዋል። ቤቱ ሳይሰራ አይገቡም በማለት ስለዚህ ገራድ የሚባሉ ሌሎችም አሉ። እነሱ ይህንን አድርገው አሁን እዛው ሆነው ቤታቸውን እንዲያሰሩ በኪራይም ቤት ቆይተው ቤተክርስቲያንም ያሉት ቤተክርስቲያን ደግሞ ቤታቸው በመጠኑ የሆነ ተጎዳባቸው እዛው ቤታቸው ውስጥ ገብተው እየሰሩ የጎደለውን ነገር እየጠየቁ እንዲህ እያደረጉ እንዲሟላ ለማድረግ ይህንን አድርገዋል። እንግዲህ ገቡ አንዱ ትልቁ ጥያቄ የሚነሳው ዋስትናው ነገ ደግሞ ምንድን ነው የሚመጣባቸው ምን የሆነ ነገር ቢደርስባቸውስ የሚለው ይህንን ከፌዴራል የአቃቤ ሕግ የፍትህ ቢሮ ጀምሮ ሙሉውን ምርመራ ቡታጅራ ተቀምጠው ዛምቅበት ሄደው ሙሉ ምርመራ አድርገዋል። እነማን ጥፋተኞች እንደሆኑ እንግዲህ ወደፊት በህግ የያዘውን በህግ የሚታይ ይሆናል። ግን እዛ ቦታ ላይም ለምን መጡ ለምን ገቡ ብሎ ትንኮሳ የሚያደርግ ሰው ቢኖር ከፌዴራል ጀምሮ አሁን ክልሉ ኢትዮጵያ እንደገና ዞኑ የስልጤ ዞን ወረዳው እዛው ቅበት ወረዳ እነዚህ ሁሉ ትብብር እነዚህን ሰዎች አደብ እንዲያስሱ ምንም አይነት ትንኮሳ እንዳይ ነው።
የማዕከላዊ ኢትዮጵያ ክልላዊ መንግስት የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ መሐመድ ሄልል በበኩላቸው የተቃጠሉ ቤቶች ተገንብተውና የወደሙ ንብረቶችም ተጠግነው ወደ ቤታቸው ገብተዋል ብሏል።
ከማህበረሰቡ ጋር ተሰማምቶ ያለውን ችግር በጋራ ለመፍታትና በጋራ አብሮ መኖር ነው ሽማግሌዎች መርጦ ያስቀመጡት። ይሄን ለመሆን ደግሞ እነሱ ባሉበት እዛ ሆኖ ሳይሆን እዚህ ገብቶ ከማህበረሰቡ ጋራ ያለውን ችግር በጋራ ለመነጋገርና ቤታቸው እንዲገቡ ተብሎ ማህበረሰቡ ተሰማምቶ ቤታቸውን መጥተው ገብተዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቤታቸው ተፈናቅለው ለወራት ጉዳት ለደረሰባቸው ምዕመናን የሰበሰበችውን ድጋፍ እንዳስረከቡም የአህጉረ ስብከቱ ስራ አስኪያጅ አስታውቀዋል።
አባታችን አቡነ ሪያቆስ በደቡብ አፍሪካ እና በስዋቲ በዛም የገዳማትና የአድባራት አስተዳዳሪዎች ጠርተው ብፁዕነታቸው በየቦታው እየተዘዋወሩ የሰበሰቡትን 5 ሚሊዮን ብር በላይ እንደገና ደግሞ ብፁዕ አቡነ መልከጼዴቅም እንደዚሁ አካውንት የሚከፈት ወዲያው ረድተው ነበር እና በዛ የዓለም ምዕመናን በሙሉ ያስገቡትን ያንን ከ6 ሚሊዮን ብር በላይ በመስካን ወረዳ ቤተ ክህነት በኩል ተሰብስበው ያንን ሁሉ ይዘው መጥተው አስረክበዋል።
በእምነት አባቶችና በምዕመናን የሚነሳውን የደህንነት ስጋትና ዘላቂ መፍትሄን አስመልክቶ ለሚነሳው ጥያቄ ሼህ መሐመድ በጋራ መስራት እንደሚያስፈልግና መንግስትም ያንበሳውን ድርሻ መውሰድ እንዳለበት አመልክቷል።
ምንም ነገር ዘላቂ ለማድረግ የሚገድበን ነገር የለም። አንድ ነገር ብቻ አሳሳቢ ነገር አለች። እቺ የስህር ነገሯ፣ ይሄ ልጆች የመውደቁ ነገር፣ ስህር ተሰራብን የሚባለው ነገር እንዴት መተማመን ይቻላል? ይሄ በፍርድ ቤት ሳይሆን በአካባቢ በባህላችን መተማመን አለብን። ተማምነ ደግሞ ይህን ቆሻሻ በጋራ ማስወገድ አለብን የሚል አቋም አለ። አንዱ ሲገነባ አንዱ የሚያፈርስበት ዘመን ነው ያለ ነው። ይህንን እርቅ የማይፈልግ 1000 ሰው ቢኖር 5 ሰው ይጠፋል ብለን አንልም። ስራ ይፈልጋል ነው። መንግስትም መስራት አለበት እኛም መስራት አለብን እንጂ ያ አሁንም ቢሆን የፖለቲካ ዘመን አንዱ ሲገነባ አንዱ ለማፍረስ የሚጥል ሰው ይጠፋል ብለን አንልም። አሁን እነዚህ ጎጎሪች የሚታዩ ሰዎች ጠቆማ ካደረሰ እነዚሁን አቅርቦ መገሰት።
የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንዳሻው ጣሰው በስልጤ ዞን ስልጤ ወረዳ ቅበት ከተማ ውስጥ በተፈጠረው የጸጥታ ችግር ጉዳት የደረሰባቸውና የተፈናቀሉ ዜጎችን ጎብኝተው በሰላማዊ መንገድ በእርቅ እንዲፈታ ጥረት ያደረጉትን የአገር ሽማግሌዎችን አመስግነዋል። ርዕሰ መስተዳድሩ አያይዘውም በክርስትናም ሆነ በእስልምና እምነት ተከታዮች ላይ የደረሰው ሰብአዊና ቁሳዊ ክሰራ እንዳሳዘናቸውና ዳግም እንዳይ ከሰት በትኩረት መስራት እንደሚያስፈልግ አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለሁ። አሁን ወደ ዩናይትድ ስቴትስ እንመለስ። ደግሞ የቀድሞው ፕሬዚደንት ዶናልድ ትራምፕ ተቀናቃኛቸው ጆ ባይደንን ከፍተኛ ፉክክር ባለባቸው ግዛቶች እየመሩ እንደሆነ አዲስ የወጣ የአሜሪካ ፖለቲካዊ የህዝብ አስተያየት አመልክቷል። የባይደን የዕድሜ መግፋትና ኢኮኖሚ ጉዳይ እንዲሁም በእስራኤልና ሐማስ ጦርነት መካከል ጦርነት መቀስቀሱ ድምፅ ሰጪዎቹን የሚያሳስቧቸው ጉዳዮች መሆናቸውን የህዝብ አስተያየቱ አመልክቷል። የቪኦኤዋ አኒሳ ፓውል የላከችውን ዘገባ እንግድ ወልድ ያስደምጠናል።
የአሜሪካ ፕሬዚደንታዊ ምርጫ አንድ ዓመት በሚቀረው በዚህ ወቅት ድምፅ ሰጪዎች ግራ ተጋብተዋል። ዋይት ሀውስም ይህንን ያውቃል ስትል የቪኦኤዋ አኒታ ፓውል ዘገባዋን ትጀምራለች። በኒውዮርክ ታይምስ እና ሲየና ኮሌጅ በጋራ የተሰራ አዲስ የህዝብ አስተያየት መመዘኛ እንዳመለከተው ከፍተኛ ፉክክር ከሚታይባቸው 6 ግዛቶች ውስጥ በ5ቱ ትረምፕ የበላይነቱን እንደሚያገኙ ግምቱን አስቀምጧል። ድምፅ ሰጪዎች ጽንስ ማቋረጥ፣ ዲሞክራሲን ጠብቆ ማቆየት፣ ኢኮኖሚ፣ የሀገር ደህንነትና የስደተኞች ጉዳይ የመሰሉ የተለመዱ ጉዳዮችን ከግምት አስገብተዋል። ከእነዚህ በተጨማሪም ባይደን በእስራኤልና ሐማስ መካከል የሚደረገውን ጦርነት እንዴት እየያዙት እንደሆነ ከግምት አስገብተዋል። ጦርነቱን በተመለከተ በ10 ሺዎች የሚቆጠሩ ተቃዋሚዎች ባለፈው ቅዳሜ በዋይት ሀውስ ደጃፍ ላይ ተሰባስበው አቋማቸውን ግልጽ አድርገዋል። ባይደን ለእስራኤል የሚሰጡትን ድጋፍ ተቃውመዋል። ባይደን በበኩላቸው አስተዳደራቸው የአሜሪካውያንን ሕይወት ምን ያህል እንዳሻሻለ ለማሳየት አገሪቱን በመዞር ላይ ናቸው። ትናንት ሰኞ በትውልድ ግዛታቸው ደላዌር ተገኝተው 16 ቢሊዮን ዶላር ስለሚወስደውና በሀገሪቱ የአትላንቲክ ዳርቻ ባሉ ግዛቶች ሊፈጽሙ ስላሰቧቸው ግንባታዎች በኩራት ተናግረዋል።
25 የተለያዩ ፕሮጀክቶች ናቸው። በሰሜን ምስራቅ በኩል ከቦስተን እስከ ዋሽንግተን ዲሲ የሚደረጉ ግንባታዎች ናቸው። መዋለ ንዋይ በአገር ውስጥ ለማዋል ያለመው አጀንዳዬ አካል ነው።
የባይደን የሰኞ ውሎ እና የትረምፕ የሰኞ ውሎ ለየቅል ነበር። ትረምፕ ትናንት የዋሉት ሀብታቸውን አጋነው በማቅረብ ከባንኮች የማይገባ ጥቅም አግኝተዋል በሚል ለቀረበባቸው ክስ መልስ ለመስጠት ኒውዮርክ በሚገኝ ፍርድ ቤት ነበር። በአራት የተለያዩ ግዛቶች 91 በሚሆኑ የተለያዩ ጉዳዮች የቀረቡባቸው ክሶች የፖለቲካ ክሶች እንደሆኑ ትረምፕ ተናግረዋል።
በሕዝብ አስተያየት መመዘኛ ያገኙት ቁጥር አነስተኛ ነው። ኒውዮርክ ታይምስና ሲቢኤስ ያወጡትን አይታችኋል። በሁሉም ቦታ እየመራሁ ነው። ነገር ግን አሁን የሚፈጸምብኝ ፍትሐዊ ያልሆነ ነገር ነው። ይህ በምርጫ ጣልቃ መግባት ነው። የሚያሳዝን ነው።
የህዝብ አስተያየት ሰብሳቢዎቹ እንደሚሉት የአሜሪካውያኑ ድምፅ ሰጪዎች ግራ መጋባትና ከራሳቸው ጋር ቅራኔ ውስጥ መሆናቸው ሊገርመን አይገባም። ነገር ግን አንዳንዶቹ አስተያየት ሰብሳቢዎች ደግሞ አዲስ በወጣው የህዝብ አስተያየት መመዘኛ ውጤት ላይ ጥያቄ አላቸው። አሜሪካውያን በዚህ ሳምንትም የግዛትና የአካባቢ ተወካዮችን ለመምረጥ ወደ ምርጫ ጣቢያ ያመራሉ። የዲሞክራሲያዊ የህዝብ አስተያየት ሰብሳቢው ማርክ ሜልመን ዲሞክራሲያዊ የበላይነት ለእስራኤል የተሰኘ ተቋም መሪም ናቸው።
Anybody who's paid close attention, I think, to American politics over the last number of years would assume it's going to be a close race.
ባለፉት አመታት የአሜሪካን ፖለቲካ ትኩረት ሰጥቶ የተከታተለ ሰው እንደሚገምተው ተቀራራቢ ፉክክር ነው የሚኖረው። የህዝብ አስተያየት መመዘኛዎች በተደጋጋሚ እንዳሳዩት ፉክክሩ ተቀራራቢ ነው የሚሆነው። ይህኛው አዲስ የወጣው ህዝብ አስተያየት መመዘኛ ግን ከሌሎቹ ወጣ ያለ ነው። በየግዛቶቹ ለትራምፕ የበለጠ ድጋፍ እንዳለ ነው የሚያመለክቱት።
ሜልማን ጨምረው እንዳሉት አዲስ የወጣው የህዝብ አስተያየት በእስራኤልና ሐማስ እየተካሄደ ባለው ጦርነት ላይ ተመሳሳይ አቋም እንዳለ አመልክቷል። ሁለቱም መሪ ፕሬዝዳንታዊ ተፎካካሪዎች እስራኤልን ይደግፋሉ ባይ ናቸው። በርካታ ተንታኞች እንደሚሉት ደግሞ ከምርጫው እጅግ ቀደም ብለው የሚሰጡ ግምቶች ጠቃሚ አይደሉም። በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካዊ አስተዳደር አስተማሪው ታድ ቤልት በዚህ ላይ የሚያክሉት አለ።
People I've talked to from the Biden campaign have told me that number 1 it's way too
በባይደን hard. የምርጫ ዘመቻ ውስጥ ያነጋገርኳቸው ሰዎች እንደሚሉት አንደኛ የህዝብ አስተያየቱ ከምርጫው ቀን እጅግ ረጅም ጊዜ ቀደም ብሎ የተሰበሰበ ነው። ሁለተኛ እነርሱ እንደሚያስቡት ዋናው አጠቃላይ ምርጫ በሚደረግበት ወቅት ለድምጽ ሰጪዎች የሚቀርበው አማራጭ በትራምፕና በባይደን መካከል ነው የሚሆነው። ሰዎች በትራምፕ አስተዳደር ወቅት ወደ ነበረው ውጥንቅጥ ዘመን መመለስ አይፈልጉም። በመሆኑም ባይደን ያሸንፋል ባይ ናቸው።
ባይደን በትራምፕ ይሸነፋለው ብሎ ያስብ ይሆን? የባይደን የምርጫ ዘመቻ ቡድን ለቪኦኤ በላከው የጽሑፍ መልስ አዲስ የወጣው የህዝብ አስተያየት መመዘኛ እንደማያሳስበው ገልጿል። የአሜሪካ
እንግዱና አመሰግናለሁ። አሁን ወደ ኢትዮጵያ ትግራይ ክልል እናቀናለን። በትግራይ ክልል የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከተፈተኑ ተማሪዎች 66.96 በመቶ ተፈታኞች ከግማሽ በላይ ነጥብ ማስመዝገባቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ግኡሽ አስታውቀዋል። የቢሮው ኃላፊ የተሻለ ሲሉ የገለጹትን የፈተና ውጤት ማስመዝገብ የተቻለው ቀደም ሲል ተማሪዎቹ የ10ኛ ክፍል አገር አቀፍ ፈተናን ወስደው ያለ ፈተና መቀመጥ ከሚገባቸው ዕድሜ በአራት ዓመት ዘግይተው በመፈተናቸው የተማሪዎቹ ብስለት በመጨመሩ እንደሆነ ኃላፊው አስረድተዋል። የዚህን ጉዳይ ዝርዝር ሙልጌታ ጽባይ ነግረናል።
በትግራይ ክልል ከመስከረም 29 ቀን እስከ ጥቅምት 2 ቀን 2016 ዓ.ም የተሰጠው የ12ኛ ክፍል ብሔራዊ መልቀቂያ ፈተና ይፋ ተደርጓል። የክልሉ የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ለአሜሪካ ድምጽ በሰጡት ማብራሪያ ለፈተናው ከተቀመጡት አጠቃላይ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ነጥብ እንዳስመዘገቡ ገልጸዋል።
በተፈጥሮ ሳይንስ ተፈተኑ ከሸዓት ቤትም ተፈተኑ 350 ልዕልን
ከ700 በተመዘነው የተፈጥሮ ሳይንስ ፈተና 300 እና ከዚያ በላይ ያስመዘገቡ ተማሪዎች 73 በመቶ ናቸው። ከ600 በተመዘነው የማህበራዊ ሳይንስ ፈተና ከ300 በላይ ነጥብ ያላቸው 51.38 በመቶ ናቸው። በጠቅላላ መስፈርቱን አሟልተው ለፈተና ብቁ ከሆኑ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ውጤት አምጥተው ወደሚቀጥለው የትምህርት ደረጃ አልፈዋል።
ውጤታቸው ይፋ የተደረገው የዘንድሮ ተፈታኞች በወቅቱ ተመዝነው ቢሆን የአራተኛ ዓመት ተማሪዎች ሊሆኑ የሚችሉ እንደነበሩ ኃላፊው ተናግረዋል። ፈተና ከወሰዱ ተማሪዎች 27ቱ ከ600 በላይ ውጤት ማስመዝገባቸው አክለው ገልጸዋል። 657 ነጥብ በማስመዝገብ ከፍተኛ ውጤት ያገኘው ሙሴ ኪዳነ የተባለ የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ይህ ውጤቱ ተስፋ በማድረግና በጥረት የተገኘ እንደሆነ ሙሴ ያስረዳል።
በውጤቱ ደስተኛ ነኝ። መፈተን ከሚገባኝ ጊዜ በአራት ዓመት ዘግቼ ነው የተፈተንኩት። በአሁኑ ወቅት የአራተኛ ዓመት የዩኒቨርሲቲ ተማሪ እሆን ነበር ማለት ነው። ከፍተኛ ውጤት ማስመዝገብ የቻልኩት በተስፋ ነገሮች ይለወጣሉ በሚል እምነት ስለሰራው ነው። ለፈተናው እንድንዘጋጅ ከአራት ወራት በላይ እድል ተፈጥሮልናል። በጊዜውም በሚገባ ለፈተናው ስዘጋጅ ነበር። ችግርና መሰናክል ሊያጋጥም ይችላል። ሆኖም የሚቻለውን ያህል በሚያዋጣው መንገድ በመጠቀም ለውጥ ለማምጣት ጥረት ማድረግ ወደ ስኬት ያደርሳል።
በሀገራቀፍ ደረጃም የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱ ተማሪዎች ማለፊያ ነጥብ ማግኘት የቻሉት 3.2% ብቻ ናቸው። በትግራይ ክልል ግን 66.96% ለማለፍ የቻሉት እንዴት ነው በሚል የተጠየቁት ኃላፊው ዶክተር ኪሮስ ንጽጽሩ ከመነሻው አግባብነት እንደሌለው ይተቻሉ። ምክንያቱም ሲያስረዱ በትግራይ ክልል ለፈተና የተቀመጡት ተማሪዎች ቀደም ሲል የ10ኛ ክፍል ሀገራቀፍ ፈተና ተፈትነው የመሰናዶ ትምህርት የወሰዱ እንደሆኑ አስታውሰዋል። በአሁን ጊዜ የ10ኛ ክፍል ፈተና መቅረቱን ጠቅሰው ተፈታኞቹ በራያ፣ በመቀለ፣ በአዲግራትና በአክሱም ዩኒቨርሲቲዎች ገብተው ከፍ ያለ ዝግጅት ሲያደርጉ እንደቆዩ ገልጸዋል።
ህይወት ታይም ኻኑ ብዛሐሸ መልክዓ ዝርድእሉ
ህይወት ምን እንደሆነ በሚረዱበት ትኩረት ለማድረግ በማይቸገሩበት እድሜ ላይ ሆነው ፈተናውን የወሰዱት በደረሰባቸው ችግር መድረስ ከሚገባን ደረጃ ወደ ኋላ ቀረን በሚል ቁጭትና ወኔ ባጭር ጊዜ ስለተዘጋጁ እንደዚሁም በዩኒቨርሲቲዎች ገብተው ዝግጅት ስላደረጉ የተሻለ ውጤት አስመዝግበዋል። ፈተናው አሁን በሀገሪቱ እየተሰጠ ካለው ስርዓት ልዩነት አልነበረውም። በዩኒቨርሲቲ ቅጥር ግቢ ገብተው በፌደራል ፖሊስ እየተጠበቁ ከሌሎች ክልሎች በተላኩ ፈታኞች ነው የተከናወነው።
የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መምህር ጸጋይ ገብረ መድህን በበኩላቸው በክልል ደረጃ ከ600 በላይ ውጤት ካመጡ 27 ተማሪዎች 19ኙ የትምህርት ቤቱ ተማሪዎች እንደሆኑ ገልጸዋል።
ተማሪዎቻችን ከመጀመሪያ ጀምሮ በ2012 እንዲፈተኑ ነው ተዘጋጅተው የነበሩት። አሁን ለሶስት ዓመት ከትምህርት ርቀው ቆይተዋል። አሁን ግን በሰኔ ወር 2015 ዓ.ም ትምህርት ቤቱ የነበረውን ችግር ጥገና አድርገን አስገብተናቸዋል። ከዛ 53 ሴት 53 ወንድ ተማሪዎች ጠቅላላ 106 ተማሪ ነው ወደ ፈተና እያዘጋጀናቸው የነበረ። ስለዚህ ከነዚህ ከባለፈው ዓመታት የተሻለ ውጤት ነው የተመዘገበው። ተማሪዎች ደግሞ በደንብ እያጠኑ ነው የነበሩት። ለምሳሌ ላይብራሪ እየተጠቀሙ ነው የነበሩት። ትምህርቱም እንደገና እንደ በክለሳ መልክ እየተሰጣቸው ነው የነበረና በዚህ ዝግጅት እኛ ደግሞ ጥሩ ውጤት እንድንጠብቅ ነበር። ውጤቱ ደግሞ ከሁሉም የበለጠ በዚህ ዓመት ከ600 በላይ ያመጡ 19 ተማሪዎች አሉ። ከነዚህ 7 ሴቶችና 12 ወንዶች። የትምህርት ቤቱ ሪከርድ በብዙ ነው የተሻሻለው። ከ600 57 655 646 እስከ 635 ባለፈው አመታት ለብዙ አመታት ተይዞ የነበረ ሪከርድ 631 ነው። በሴቶች ደግሞ 621 ነበር። አሁን በሴቶች 624 ነው እንትን የሆነው። ስለዚህ በዚህ ትምህርት ቤት በቃ የተሻለ ውጤት እንዲያመጡ እየተዘጋጀን መምህሩም ይሁን ጠቅላላ የትምህርት ቤቱ ኮሚኒቲ በጠንክሮ እየሰራ ነው።
ትምህርት ቤቱ ካስፈተናቸው 106 ተማሪዎች እስካሁኑ የ98 ተማሪዎች ውጤት ታውቋል ያሉት ርዕሰ መምህሩ የቀሩት 8 ተማሪዎች ውጤት ግን በስም አጻጻፍ ግድፈት እስካሁን አልታወቀም፣ እርሱ እንዲስተካከል እየሰራነን ብለዋል። በቀጣይ ትምህርት ቤቱ የተሻሉ ተማሪዎችን ለማፍራት ጠንክሮ እንደሚንቀሳቀስ መምህር ጸጋይ አመልክተዋል።
ተማሪዎቹ ለብዙ አመታት ነው ከትምህርት ርቀው የቆዩት። ግን መጀመሪያም የምንጠብቃቸው ተማሪዎች ነበሩ። የተሻሉ ባቾች ብለን ነው የምናምነው። ስኮላርሺፕ ያገኙ ተማሪዎች አሉ። አዲስ አበባ ሄዶም የተፈተኑም ከነዚህ ባች ከ600 በላይ የመጡ 2 ተማሪዎች አሉ፣ ባለፈው የተፈተኑ ተማሪዎች። ስለዚህ እዚህ ከገቡ በኋላም በሁለት ሽፍት ከፍለን እያስተማርናቸው ነው የነበረ። የ11ኛውም ሳይቀር የ12ኛውም በኮሮና ተቋርጦ የነበረ ትምህርት በሁለተኛ ሶሚስተርም እዚህ አስገብተን ለተከታታይ 3 ወር የበለጠ ትምህርት እየሰጠናቸው ነበር። ተማሪዎቻችን ውጤታማ ሆነው እንዲቀጥሉ በቃ የነበረውን የያዝነውን እቅድ አጠናክረን በመቀጠል ተማሪዎች ለበለጠ በሞራል ተነሳስተው ለተጎዳው ህብረተሰብ እንክሳለን ብለው ሁሌም ስለሚነጋገሩ እርስ በርሳቸው ተማሪዎች እየተጋገዙ ጥሩ ውጤት እንዲያመጡ እየሰራን ነው። ለምሳሌ የኢንተርኔት አክሰስ እያገኙ ነው። አሁን በተወሰነ መልኩ ዋይፋይ እዚህ ዘርግተን የነበረውን አጠናክረን እንቀጥላለን።
በመቀለ ከተማ የሚገኙት አጼ ዮሐንስና አድ ሐቂ የተባሉ የሁለተኛ ደረጃ ትምህርት ቤቶች በብሔራዊ መልቀቂያ ፈተና ያስመዘገቡትን ውጤት ለመጠየቅ ጥረት ባደርግም እስካሁን የተሟላ መረጃ የለንም የሚል ምላሽ ሰጥተውኛል። የክልሉ ትምህርት ቢሮ ኃላፊ በበኩላቸው በጦርነቱ ምክንያት ማስረጃቸው የጠፋ ተማሪዎች በመኖራቸው የተሟላ ማስረጃ የሌላቸው ተፈታኞች እንዳሉ ተናግረዋል። በዚህም ፈተና የወሰዱ ተማሪዎች የትምህርት ማስረጃ እየተጣራ እንደሚገኝ ጠቅሰው በአጭር ጊዜ ውስጥ በማጣራት የተማሪዎቹን ቁጥር ይፋ እናደርጋለን ብለዋል።
2012 ዓ.ም 12 ክፍል
በ2012 ዓ.ም የ12ኛ ክፍል ተማሪዎች የነበሩ እንደሆኑ ከየትምህርት ቤቱ ማስረጃቸው መጣራት የሚያስፈልጋቸው አሉ። ማስረጃ ለማቅረብም አዳጋች የሆነባቸው ተማሪዎችም አሉ። በክልሉ ውስጥ የተፈናቀሉና ከሌሎች ክልሎችም ተፈናቅለው የመጡትንም የማጣራት ሥራ ይሰራል። ይህ ብቻ ሳይሆን የ10ኛ ክፍል ማትሪክ ተፈትነው እንዳለፉ ማረጋገጥም ያስፈልጋል። ተፈታኞች በፈተና ጊዜ የተጠቀሙበትን የስማቸውን የፊደል አጻጻፍም ከቀደመው ጋር ማስተያየትም ያስፈልጋል። በዚህ ረገድ የተማሪዎችን ጥያቄ ተቀብሎ የሚያጣራ ኮሚቴ ተቋቁሟል። ከዚህም የተነሳ ውጤታቸው ተይዞ ይፋ ያልተደረገላቸውን ተማሪዎች መፍትሄ እየሰጠን ነው።
በትግራይ ክልል ለ12ኛ ክፍል ብሔራዊ መልቀቂያ ፈተና የተቀመጡ ተማሪዎች ጠቅላላ ብዛት የትምህርት ቢሮው ኃላፊ በይፋ አልጠቀሱም። ሆኖም ባለፈው መስከረም ወር መጨረሻ በክልሉ ከ9500 በላይ ተማሪዎች ለብሔራዊ መልቀቂያ ፈተናው እንደተቀመጡ የኢትዮጵያ የትምህርት ምዘናና የፈተናዎች አገልግሎት መግለጹ ይታወሳል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
አድማጮቻችን አብራችሁን ስላመሻችሁ በእጅጉን አመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።